ሰላም ተረስተልን እየተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ካሜራ ድምጽ ዋሽንግተን ዲሲ ጋቢና ቤ መስተናገድ ጀምሯል። እንቅሮቻችን እናስተዋውቃችሁ። ኢትዮጵያ ውስጥ ወደ 3 ሚሊዮን 500 ሺህ የሚጠጋ ሰው ቁጥር ያለው ሰው መፈናቀሉን ዓለም አቀፉ የፍልሰት ድርጅት አስታውቋል። ሌሎች ዘገባዎችም አሉ።
ከተወለድኩበት አካባቢ የጀመርኩት ስራ ነው። አርቲስቱን አልገባሁም። ሰልፍ ተውት ወይም ደራሲ ራሴን ያስተማርኩ አርቲስት ወይም ቀራጺ ነኝ።
የሰማችሁት የብረታ ብረት ቀራጺና አርቲስት አሜን ባደግነው በምሽቱ እንግዳችን አድርገነዋል። ሌሎች መሰናዶችም አሉ። የደንገረመው የምሽቱን ዝግጅት በመምራት ኤልያስ አስማራ ደግሞ በድምጽና ምስል ምህንድስናው ከመላው አሜሪካ ድምጽ የዲጂታል ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። ራጺና ባለሙያ አርቲስት አሜን ባደግ ምንም እንኳን የብረታ ብረት እጅ ሙያ ባላቸው ቤተሰቦች መካከል ቢያድግም ቅርጾችን መስራት ግን ራሱን በራሱ ማስተማሩን ይናገራል። አሜን ባደግ እንደ ዘመን ባንክ ያሉ ለተለያዩ ተቋማትም ከብረታ ብረት የሚሰሩ ግዙፍ የተቋማቸውን አርባዎችና ጌጦችን በመስራት ይታወቃል። ከአሜን ጋር ቆይታ አድርጌ ያሰናዳሁት ዘገባ ይቀጥላል።
የብረታ ብረት ቀራጺና ንድፍ ባለሙያ አርቲስት አሜን ባደግ የወደፊት ህልሙ እንደ ፈረንሳዩ ኤፍል ታወር ያለ ድንቅ ኢትዮጵያዊ የብረት ቅርጽና ህንጻ ማቆም እንደሆነ ይናገራል። አርቲስቱ በአሁን ሰዓት ሀገሪቱ ውስጥ ላሉ ባንኮች፣ ኤምባሲዎችና የተለያዩ ተቋማት በኮንትራክት የብረት ቅርጾችን በመስራት የሚያስረክብ ሲሆን ወራት ፈሽቶ የሚሰራቸው ስራዎችም በሚሊየን ብሮች መሸጥ መጀመራቸውን ይገልጻል።
አሁን እንግዲህ ዘመን ባንክ ያው ጨርሼ አስረክቤያለሁ። አሁን ከአመት በፊት ተረክቦኛል። 4 ሜትር በ250 የሆነ ቡል ነው ወይም ዋይልድ ኦክስ ነው። አሁን ደግሞ የኦሮሚያ ባንክ ትልቁ ስራ ይሄ ማስተርፒስ ምለው ይሄ የኦሮሚያ ኢንተርናሽናል ባንክ ነው። እሱ ደግሞ ወደ ላይ ቁመቱ 5 ሜትር ነው። ስፋቱ የሰርከም ትራንሱ የሆዱ ወደ 85 ሴንቲሜትር ነው። ትልቁ ስራ ብዬ የማስበው እሱን ነው። እንግዲህ ከትልልቆቹና አሁን ነግርሽ ትንንሾች ስራዎች ጀርመን ድረስ ምልካቸው ስራዎች አሉ። በኤምባሲ በኩል በግለሰቦችም የሚወስዱት አለ። ብዙ ጊዜ እንደሱ አይነት ነገር ልክ ያለው እንግዲህ የዘመን ባንክ እስከ 2.7 ድረስ ሀገሪቷ ነባራዊ ሁኔታ እየታየ ነው እንግዲህ የሚተመነው እዚህ ሀገር በሀገሪቷ ዋጋ ማለት ነው። ይሄ ደግሞ 3.5 ሚሊዮን እንግዲህ በዚህ መልኩ ነው የምሰራው። እንግዲህ ወደ ዶላር ደግሞ ስትለውጭው በጣም ትንሽ ብር ነው። አሁን ብዙ ብር ይመስላል ያው እዚህ ሀገር፣ ምክንያቱም ክሬቲቪቲ ነው። እኔ ያንሰዋል ብዬ ነው የማስበው። አሁን እኔ እድሉን አግኝቼ ተመቻችቶልኝ አንዳንድ ሁኔታዎች ተስተካክለው ወደ ሳውዝ ዳኮታ ምናምን ፌስቡክ ላይ ትሬንዶች አሉኝ እና ምን ያህል አንድ ስራ ትንሽዬ ስራ ሰርተው ለመንግስት ተቋማት ምን ያህል እንደሚሸጡ ያው እዛው ላይ ዋጋቸውንም ስለምናውቅ ከዛ ጋር ማወዳደር አይቻልም። ስለዚህ ሀገር ያው በቂ ነው ብለን ነው የምንጠይቀው። በቂ ነው ብለን የጠየቅነውን ደግሞ ይከፍሉናል።
ከተለያዩ የወዳደቁ ብረታ ብረት እቃዎች ግዙፍ የእንስሳት ቅርጾችን የሚሰራው አሜን ባደግ በተለይም እድገቱ ሐዋሳ ሐይቅ አጠገብ መሆኑ ለዚህ የጎላ ሚና እንዳለ ይገልጻል። አሜን በእንግሊዝኛ አጠራሩ ሰልፍ ቶት የተሰኘውንና ራሱን በራሱ አስተምሮ ያበቃም አርቲስት ነው።
የወዳደቁ ብረቶችን እየሰበሰብኩ ከተለያየ ቦታ ብረት ነክ ማቴሪያሎችን ወይም ብረት ነክ እቃዎችን እየሰበሰብኩ የተለያዩ የእንስሳት ቅርጾችን እሰራለሁ። ይህንንም ስራ የጀመርኩት እንግዲህ ከልጅነቴ ጀምሮ ከተወለድኩበት አካባቢ የጀመርኩት ስራ ነው። አርቲስቱን አልገባሁም። ሰልፍ ተውት ወይም ደራሲ ራሴን ያስተማርኩ አርቲስት ወይም ቀራጺ ነኝ። ቤተሰቦቼ ይህን ስራ ይሰራሉ። ይሄ ብረት ስራ የበቆሎ መተልፈያ፣ ቾሎኒፈር መተልፈያ፣ እንደዚህ አይነት ማሽነሪዎች ይሰሩ ነበር እኔ ልጅ ሆኜ ማለት ነው። መነሻዬ ከዛ ነው። ግን ውስጤ ይሄ አርቱ ስለነበረ ምነካካቸው ነገሮች የሽቦ መኪና፣ ወንዝ ዳር ሄደን ድንጋዮች ይቀርጻለሁ፣ የተለያዩ አርቲስቲክ የሆኑ ወይም አርት የሆኑ ስራዎችን በልጅነቴ እነካካ ነበረ። በኋላ ላይ እያደግኩ ስመጣ ውስጤ ያለውን ነገር እያወጣው ሞርሊ ደግሞ ወራና ሰዓት ያ ሁሉም ሻትዳውን በተደረገ ሰዓት እዛ ሰዓት ሙሉ ጊዜ እዚ አርቱ ላይ ማሳለፍ ጀመርኩ። ምክንያቱም ምንም ስራ መስራት አይቻልም ነበር በዛ ሰዓት። ቤታችን ውስጥ አሽገን ከምንቀመጥ ይሄ ባለው ነገር በተሰበሰበው ዌስት ማቴሪያል የወዳደቀ እቃ ይሄንን ነገር ሙሉ ጊዜ ነው ሲጄ መስራት ጀመርኩ። አሁን እንግዲህ ያው ከሞላ ጎደል ከተማ ውስጥ ታውቅ ያለው በከፊል ደግሞ አፍሪካ ውስጥ በትንሹ ደግሞ ዓለም ላይ እየታወቁ ነው በዚህ በሶሻል ሚዲያ እንግዲህ እያልኩ ያው ወደፊት ትልቅ ግብ አለኝ ይሄን ይመስላል።
አሜን። ስራዎቹ ከጥበብነት ባሻገርም ለወጣቶችና በተለምዶ ቁራሌ ሁለተኛት እቃዎችን መልሶ ጥቅም ላይ ለማዋል የሚያሰባስቡ ሰራተኞችም ጭምር የስራ እድል በመፍጠር በተጨማሪም የተጣሉ እቃዎችን ከቀደመ ዋጋቸው አሳድጎ በጥቅም ላይ በመዋል አስተዋጽኦ እያበረከተ እንደሆነም ይናገራል።
ስራ ላይ ለምሳሌ የዘመን ባንክን ቡል ብንወስድ 5 ኩንታል ይመዘናል። እሱን ለመስራት የፈጀብኝ ጊዜ 4 ወር ነው። በስራ ሰዓት ብቻ ነው የምሰራው፣ ምክንያቱም ጎን ለጎን ሌሎች የምሰራቸውም ስራዎች ስላሉ 4 ወር ወስዶብኛል። እና ከባቢ ላይ ትልቅ ጥቅም አለው ብዬ ነው የማስበው። ምክንያቱም ከተለያየ ከእርሻ ውስጥ ከየጫካው ከየጦር ካምፑ የሚሰበሰቡ እቃዎች ናቸው ተጠራቅመው እንግዲህ እንደዚህ አይነት ቅርጽ ዲፋይን መግለጽ የሚችሉት እና አንዱን እቃ ወስጄ አሁን እኔ ዝም ብዬ የሆነ ቦታ አንስቼ አልለጥፈውም። ይሄ እቃ ለምሳሌ ከመኪና ፓርክ ፍሪሲዮን ይሰራ ውስጥ ክብ ነገር ነው፣ ምናልባት የምታውቂው ከሆነ ይሄ የት ጋር ሊሆን ይችላል ብዬ የቡሉን ቅርጽ የሚወስን ወይም ዲፋይን የሚገልጽ ቦታ ላይ አስቀምጠዋለሁ። እንዲህ እያረኩ እነዚህ ወዳደቁ እቃዎች መልክ እንዲይዙ፣ ውበት እንዲኖራቸው፣ ጥቅም እንዲኖራቸው እንደውም በፊት ዋጋ ከሚያወጡት በላይ አሁን ላይ በደንብ ዋጋቸው ከፍ ብሎ እንዲታይ አድርጌ ነው የምሰራው እና ለአካባቢም ለአንዳንድ ተቋማትም ትልቅ ጥቅም እያስገኘ ነው። ለእኔም እንደዚሁ ትልቅ ትምህርት እየተማርኩበት ነው።
የአርቲስት አሜን የቅርጻቅርጽ ስራዎች ከዚህ ቀደም በተለያዩ ቦታዎች ለእይታ ቀርበዋል።
ከሶስት አመት በፊት አንድ ጊዜ፣ ዛሬ 2 አመት ደግሞ ለሁለተኛ ጊዜ ቼክ ሪፐብሊክ ኤምባሲ ውስጥ አሳይቻለሁ። ፍሬንች ኤምባሲም አንድ ጊዜ አሳይቻለሁ። ኢትዮጵያ ናሽናል ሙዚየም ውስጥ እንደዚሁ አንድ ጊዜ ስራዬን አሳይቻለሁ። አሊያንስ ፍራንሲስ እንደዚሁ ሶል ኤግዚቢሽን አሳይቻለሁ የራሴን። ይሄንን ይመስላል እንግዲህ እስካሁን ድረስ።
አርቲስት አሜን በአሁን ሰዓት በብረታ ብረት ቅርጽ ስራዎች ስም የሚጠራ ሲሆን ሙያውን ለሌሎች ለማጋራት ያለው ፍላጎት በቦታ እጥረት እንዲሁም ደግሞ በሀገሪቱ ካለው ወቅታዊ ሁኔታ አኳያ ለሙያው ተገቢ ትኩረት በመነፈጉ የተነሳ ተግዳሮት እንደገጠመ ይናገራል።
ቦታ ይፈልጋል። አሁን እኔ እውነት ለመናገር ስፔስ ባገኝ እኔ 500 ካሬ ላይ ነው አሁን የምሰራው። ስፔስ ቢገኝ ትልልቅ ሀሳቦች ነበሩኝ፣ ምክንያቱም ልጆች ማሰልጠን፣ ምክንያቱም እኔ አንድ ሰው ነኝ፣ ይሄ የተለየ እውቀት ነው። ይህንን እኔ የሆነ ነገር ብሆን በቃ አለቀ፣ የሚሰራ ሰው የለም። ግን ከስር ከስር የሚከተሉ ልጆች 40-50 ወጣቶች ባሰለጠኝ ለሀገር ይጠቅማል ብዬ አስባለሁ። ለዚህ ደግሞ ብቻችን ምንም የምታደርጊው ነገር የለም፣ ሳፖርት ይፈልጋል። አሁን ላይ ደግሞ ብዙዎች ያው እዚህ ነገር ላይ ፎከስ እያደረጉ አይደለም። ሀገሪቷ ያው ያለችበትን ሁኔታ ታውቂያለሽ፣ ቤዚክ የሆነ ነገር ላይ ነው ሰው ፎከስ እያደረገ ያለው እና እንግዲህ ምናልባት ወደፊት ነገሮች ሲስተካከሉ ይሆናል ብዬ አስባለሁ።
የብረታ ብረት ቀራጺው አርቲስት አሜን ባደግ ለተቋማት ከሚሰራቸው ቅርጾች ጎሎ ግን ለየት ያሉ የቅንጦት የቤት ውስጥ መገልገያ ሶፋዎችና ወንበሮችንም የሚሰራ ሲሆን በተጨማሪም ከለገጣፎ አለፍ ብሎ በሚገኘው የካንትሪ ክለብ ዴቨሎፐርስ ግቢ ውስጥ በሙሉ ጊዜ ስራዎቹን የሚያሳይበት የራሱ ጋለሪ እንዳለውም ማጋርቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በሶማሌ ክልል ውስጥ ጥቅምትና ህዳር ወር ላይ በነበረው ጎርፍ ምክንያት ትምህርት ያቋረጡ ከ75,000 በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የክልሉ የትምህርት ቢሮ አስታውቋል። በድሬዳዋ የሚገኘው ዘጋቢያችን አዲስ ቸኮል ተጨማሪ አለው።
በሶማሌ ክልል ባለፈው ጥቅምትና ህዳር ወር ተከስቶ በነበረው ጎርፍ ሳቢያ እስካሁን እንደተዘጉ የካሉት ትምህርት ቤቶች አብዛኞቹ በወንዝ ተፋሰስ አቅራቢያ የሚገኙ መሆናቸውን የቢሮ ምክትል ኃላፊ አቶ ጉሌድ አህመድ ለቪኦኤ ተናግረዋል።
በተከሰተው ጎርፍ ኦክቶበር 2023 አካባቢ ከፍተኛ ዝናብ በሶማሌ ክልልና በሀገራችን ሃይላንድ አካባቢ የዘነበው ዝናብ ምክንያት ወደ 322 ትምህርት ቤቶችን ነው በዚህ በጎርፍ አፈክትድ የሆኑት። እነዚህ ትምህርት ቤቶች 96100 ተማሪ ነበር የሚማረው። ያው እነዚህ ትምህርት ቤቶች እስከ 6 ዞን ውስጥ ናቸው። በዋናነት ግን ወንዞች አካባቢ 227 ናቸው። ከነዚህ ውስጥ 146ቱን መጀመሪያ ጊዜ አካባቢ ተዘግተዋል በዚህ በጎርፍ ምክንያት።
የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ወይም በመጻሩ ዩኒሴፍ በቅርቡ ሶማሌ ክልል አስመልክቶ ያወጣው ሪፖርትም የትምህርት ቢሮ መረጃ የሚያጠናክር ነው። በዩኒሴፍ ጥናት ከተሸፈኑት 4 ዞኖች ውስጥ በውሃ ሙላቱ ጉዳት የደረሰባቸው ትምህርት ቤቶች 227 ናቸው። 139ቱ አሁንም ድረስ እንደተዘጉ፣ 88ቱ በከፊል እንደተጎዱና በዚህም 67030 ተማሪዎች ከትምህርት እንደተስተጓጎሉ ዩኒሴፍ በጥናቱ አመልክቷል። የክልሉ ትምህርት ቢሮ በበኩሉ የጎርፍ ጉዳቱ በአራት ሳይሆን በስድስት ዞኖች እንደተከሰተ ይገልጻል። በጎርፍ ተጠለቅልቀው የነበሩና የዋሙላቱ ሲቀንስ ስራ የጀመሩትን ትምህርት ቤቶች ሳይጨምር በጎርፍ ጉዳት ደርሶባቸው የነበሩ 30 ትምህርት ቤቶችን ጠግኖ ወደ ስራ ለማስገባት እንደተቻለ አቶ ጉሌድ ይናገራሉ።
በመንግስትና በዛ አካባቢ ህብረተሰብና የኤንጂኦዎች ጥረት ባክ ቱ ስኩል ካምፔን ወደ 30 ትምህርት ቤት ተመልሶ ወደ ማስተማር ስራ ጀምረዋል። አጠቃላይ ከዚህ 96100 እዚህ በጎርፉ ተጠቁ ተማሪዎች ወደ 21256 ወደ ትምህርታቸው ተመልሰዋል። አሁን ናቸው ቀሪው 74844 ተማሪ ገና ከትምህርት ውጭ ናቸው።
በሊበን ዞን ጉራ ዳሞሌ ወረዳ የሰውነት ማጎልመሻ መምህር እንደነበሩ የሚናገሩት አቶ አብዱል ሐኪም መሐመድ በወረዳቸው በጎርፍ ሙላቱ ምክንያት ለሁለት ወራት ትምህርት ተቋርጦ እንደነበረ ያስረዳሉ።
እዛ ጉራ ዳሞሌ ትምህርት ቤቱን ጎርፉ ለሁለት ወር ትምህርት ቤቱ ዘግቶ ነበረ። ኃይለኛ ዝናብ ነበረ። ትምህርት ቤቱን ፖዚሽኑ በጣም ያልተመቸ ቦታ ነበረ። አሁን ግን ስራው ጀምረዋል። ከዛ በፊትም እኛም በሰራተኛ መልክም በህብረተሰቡም ቻልን አቅም ከኛ አቅም በላይ ስለሆነ ምንም ማድረግ አልቻለንም። ለሁለት ወር ግን አሁን ከችግሩ ተገግሟል። ስራው ጀምረዋል።
አቶ ጉሌድ አብዛኞቹ ትምህርት ቤቶች በአመቱ ሁለተኛ ወሰነ ትምህርት ተከፍተው ስራ እንዲጀምሩ ጥረት እየተደረገ ነው ብለዋል። ይሁንና ከፍተኛ ጉዳት የደረሰባቸውን 20 ትምህርት ቤቶች ስራ ለማስጀመር ጊዜ እንደምጠይቅ ነው ምክትሉ ቢሮ ኃላፊ የጠቆሙት። ተማሪዎችን ወደ ትምህርት ገበታቸው ለመመለስ ትምህርት ቤቶችን ከማዘጋጀት ባለፈ ሌሎችም ድጋፎች እንደሚያስፈልግ የተናገሩት አቶ ጉሌድ የሚመለከታቸው ሁሉ የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪ አቅርበዋል።
ጎርፍ ሲከሰት ያው ሰው ይፈናቀላል። ከአካባቢው ሲፈናቀል ሳይኮሎጂካሊም አፌክት ሊሆን ይችላል። ዋናው ግን ትምህርት ብቻ ሳይሆን አጠቃላይ እንደ ላይፍ ሊሁድን እዛ አካባቢ ያለው ማህበረሰብ በእንስሳት የሚተዳደር እና በወንዞች አካባቢ እርሻ የነበራቸው ሰዎች ስለሆኑ ስለተፈናቀሉ እርሻቸውም ስለወደመባቸው እነዚህ አይነት ሳይኮሎጂካሊ አፌክትን እንደ ማህበረሰብ ይሆናሉ። ይሄ ከትምህርት ቢሮ አቅም በላይ ነው። ከክልልም አቅም በላይ የሆነ ዲዛስተር ስለሆነ ስፔሻሊ በክልሉ በእነዚህ አካባቢዎች በተደጋጋሚ ድርቅና ጎርፍ ስለሚከሰትባቸው ከአቅም በላይ ስለሆነ ለፌደራል መንግስት ትምህርት ሚኒስቴር ያው አስታውቀናል። እነሱም ድጋፍ እንደሚያደርጉ እንጠብቀዋለን፣ ተስፋ አለን። ሌሎች ዓለም አቀፍ ኤንጂኦዎች እና ድርጅቶችም በዚህ አካባቢ ድጋፍ እንዲያደርጉልን ለማስተላለፍ እወዳለሁ።
ኤልኒኖ የተባለው ከባድ የአየር ንብረት ለውጥ ያስከተለው ከመጠን ያለፈ ዝናብ በመቶ ሺዎች የሚቆጠሩ የሶማሌ ክልል ነዋሪዎችን በጎርፍ መጥለቅለቅ እንዲፈናቀሉ፣ በወረርሽኝ እንዲጠቁና ሀብት ንብረታቸው እንዲወድም መንስኤ ሆኗል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ኢትዮጵያ ውስጥ ወደ 3,500,000 የሚጠጋ ቁጥር ያለው ሰው መፈናቀሉን ዓለም አቀፉ የፍልሰት ድርጅት IOM አስታውቋል። ድርጅቱ ባለፉት ነሐሴና መስከረም ወራቶች ባካሄደው ዳሰሳ ከ2,000,000 ተኩል በላይ የቀድሞ ተፈናቃዮች ወደ ቀያቸው መመለሳቸውንም ገልጿል። የአሜሪካ ድምጽ ዘጋቢው ገብረ ሚካኤል ገብረ መድህን ያሰናዳው ዘገባ ይቀጥላል።
የዓለም አቀፉ የፍልሰት ድርጅት IOM የኢትዮጵያ ቢሮ ባወጣው አዲስ ሪፖርት በሀገሪቱ ውስጥ ያሉትን ተፈናቃዮች አስመልክቶ በተገባደደው የጎርጎርሳውያኑ 2023 ነሐሴና መስከረም ወራት ላይ የዳሰሳ ጥናት ማካሄዱን ገልጿል። ጥናቱን መሰረት አድርጎ ስለተዘጋጀው ሪፖርት ለአሜሪካ ድምጽ ማብራሪያ የሰጡት የድርጅቱ የኢትዮጵያ ቃል አቀባይ ኬቪራይ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎች ቤት ንብረታቸውን ጥለው ከቀያቸው ርቀው በየመጠለያ ጣቢያዎቹ እንደሚገኙ ተናግረዋል።
National Displacement Report, which is the 17th round, over 3.45 million people were internally displaced.
በዚህኛው 17ኛው ዙር ብሔራዊ የተፈናቃዮች ሁኔታ ሪፖርት መሰረት በ12 ክልሎች ከ2500 በላይ ተደራሽ በሆኑ ቦታዎች ላይ በተደረገው የዳሰሳ ጥናት ከ3.45 ሚሊዮን በላይ ሰዎች መፈናቀላቸውን አይተናል። አብዛኛው የአማራ ክልል ግን በጸጥታ ችግር ምክንያት በዚህ ጥናት አልተካተተም።
ቃላቀባይዋ እንደሚሉት ከተጠቀሱት ተፈናቃዮች ውስጥ 64 በመቶዎቹ በግጭት፣ 17 በመቶዎቹ በድርቅ እንዲሁም 9 በመቶ የሚሆኑት በማህበራዊ አለመረጋጋትና ውጥረቶች ምክንያት የተፈናቀሉ ናቸው። በድርቅ ከተፈናቀሉ ዜጎች አብዛኞቹ በሶማሌ ክልል ሲገኙ፣ በግጭት ከተፈናቀሉት የሚበዙት ደግሞ በትግራይ ክልል ያሉት እንደሆኑ አክለው ገልጸዋል። ጥናት በተደረገባቸው ክልሎች አብዛኛውን የአማራ ክልልን ጨምሮ በወቅቱ የጸጥታ ችግርና በሌሎችም ምክንያቶች ያልደረስንባቸው አካባቢዎች አሉ ያሉት ከቪራይ የተፈናቃዮቹ ብዛት ከተጠቀሰውም አሃዝ ሊበልጥ እንደሚችል ጠቁመዋል። ስለ ተፈናቃዮቹ ሁኔታ ለአሜሪካ ድምጽ አስተያየት የሰጡት በኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞች የፍልሰተኞችና የተፈናቃዮች መብቶች የሥራ ክፍል ዳይሬክተር እንጉዳይ መስቀሌ ተፈናቃዮቹ ከሰብአዊ እርዳታና ከማህበራዊ አገልግሎቶች ጋር የተያያዙ ልዩ ልዩ ችግሮች እንዳሉባቸው ገልጸዋል።
አሳሳቢ የሰብአዊ መብት ሁኔታዎች ከሚባሉት ውስጥ አንደኛውና ዋነኛው ጸጥታና ደህንነት ነው። በግጭት አውድ የተፈናቀሉ ሰዎች ደግሞ አንዱ የሚያጋጥማቸው አሳሳቢ ጉዳይ የጸጥታና ደህንነት ጉዳይ ነው። ከዚህ በተጨማሪ በዋነኛነት እኛም ክትትል ባከናወንባቸው ተዘዋውረን ምልከታ ባደረግንበት እንዲሁም ደግሞ ከተፈናቃዮችም ጭምር በሚቀርቡልን አቤቱታዎች ባከናወንነው ምርመራ መሰረት አንዱና ትልቁ አሳሳቢው ጉዳይ ዜጎች በመፈናቀል አውድ ውስጥ ሲኖሩ የሰብአዊ ድጋፍ ጉዳይ ነው። የሰብአዊ ድጋፍ ጉዳይ ስንል እንግዲህ ዘርዘር አድርገን ስናየው ምግብና ምግብ ነክ ያልሆኑ ድጋፎችን የሚጨምር ነው። በተለይ ደግሞ በዋነኛነት የምግብ አቅርቦትን፣ የመጠለያ አቅርቦትን፣ ንጹህ ውሃ ማግኘትን እንዲሁም ደግሞ ሌሎች ማህበራዊ አገልግሎቶችን በተለይ የትምህርት፣ የጤና አገልግሎቶች ላይ ሰፊ ክፍተቶች እንዳሉ አስተውለናል።
የዳሰሳ ጥናቱ ወደ ቀያቸው የተመለሱ ተፈናቃዮች መኖራቸውንም ያመለክታል። የድርጅቱ ቃል አቀባይ ከቪራይ አብዛኞቹ ተመላሾች በትግራይ ክልል ይገኛሉ ብለዋል።
በተመሳሳይ ወቅት የተደረገ የመንደር የዳሰሳ ጥናት አለን። 2000 በሚሆኑ የጥናት አካባቢዎች በተደረገው ዳሰሳ መሰረት ወደ 2.53 ሚሊዮን የሚሆኑ ተፈናቃዮች ወደ ቀያቸው እንደተመለሱ ታውቋል። በሀገሪቱ ውስጥ ከተመዘገቡት አጠቃላይ ተመላሾች ውስጥ 59 በመቶ በትግራይ ክልል፣ 15 በመቶ በአማራ ክልል፣ 8 በመቶ ደግሞ በአፋር ክልል የሚኖሩ ናቸው። ትልቁ የተመላሾች ቁጥር ያለው በትግራይ ክልል ነው። ይህም በሰሜን ምዕራብ ትግራይ፣ በምስራቅ ትግራይ እና በመካከለኛው ትግራይ ዞኖች ውስጥ የተመዘገበ ነው። ለምሳሌ በክልሉ ከነበሩት ተፈናቃዮች ውስጥ 460 ሺህ የሚሆኑት ወደ ሰሜን ምዕራብ ዞን መኖሪያቸው ተመልሰዋል።
በትግራይ ክልል በጦርነት ምክንያት የተፈናቀሉ በሚሊዮን የሚቆጠሩ በርካታ ተፈናቃዮች የፌዴራሉ መንግስትና የክልሉ ጊዜያዊ አስተዳደር ወደ ቀያቸው እንዲመልሷቸው በተደጋጋሚ በሰላማዊ ሰልፍ ጭምር እየጠየቁ ይገኛሉ። በተለያዩ ክልሎች ወደ ቀያቸው ተመልሰዋል የተባሉት ተፈናቃዮችም በአካባቢያቸው ለተለያዩ ችግሮች እየተጋለጡ እንዳሉ እንጉዳይ መስቀሌ ይናገራሉ።
ኢሰመኮ ከዚህ ቀደም ባከናወናቸው የክትትል፣ የምርመራ፣ የውትወታ ስራዎች ያስተዋልነው ክፍተት በተለይ ዜጎች ወደ ቀድሞ ቀያቸው ሲመለሱ ወይም መመለስ እንደ አንድ የዘላቂ መፍትሄ አማራጭ ሲወሰድ፣ እኛም መሬት ላይ ያለው ያስተዋልነው ችግር ምንድን ነው? አንደኛ ከዚህ ቀደም በተለይ ያፈናቀላቸው መንስኤ ግጭት በሚሆንበት ጊዜ ቤቶቻቸው፣ ንብረቶቻቸው ወይንም ደግሞ ኑሯቸውን መተዳደሪያቸው ይፈርሳል፣ ይጠፋል ወይም ይወድማል፣ እንዲሁም ደግሞ በሌሎች ሰዎች ሊያዙ ይችላሉ። መሬት ላይ ያላቸውን የጥቅም ጨምሮ የማጣት አዝማሚዎች አሉ። ከዚህ በተጨማሪ ንብረቶቻቸውን፣ መሬቶቻቸውን ከማጣት ባሻገር በሚመለሱበት ጊዜ መሰረተ ልማቶች ይፈርሳሉ። ለምሳሌ እንደ ጤና፣ ትምህርት አገልግሎት የሚሰጡ መሰረተ ልማቶች ይፈርሳሉ። ጦርነት፣ ግጭት ሲሆን መደበኛ ኑሯቸውን ለመኖር የሚያስችሉ ቅድመ ሁኔታዎች ባልተሟሉበት ሁኔታ ነው የሚመለሱት።
ኢትዮጵያ ውስጥ ባለው የተፈናቃዮችና የተመላሾች ሁኔታ ላይ ከስምንት ዓመት በፊት ጀምሮ የዳሰሳ ጥናት የሚያደርገው ዓለም አቀፉ የፍልሰት ድርጅት አይኦኤም ግኝቱን የሰብአዊ ድጋፍ ሰጪዎችና የልማት አጋሮች እንዲጠቀሙበት እንደሚያደርግ አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
መቀሌ ተጠልለው የሚገኙ ተፈናቃዮች ወደ ቀያቸው እንዲመለሱ በሮብለት በሰላማዊ ሰልፍ ጠይቀዋል። ተፈናቃዮችን ለመመለስ የሚገባውን ያህል አለመስራታቸውን ያመኑት የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም ይቅርታ ጠይቀዋል። አስተዳደራቸው ለጉዳዩ ቅድሚያ እንደሚሰጥና ሰብአዊ እርዳታ ለማቅረብም ተግቶ እንደሚሰራም ፕሬዝዳንቱ ለሰልፈኞቹ ምላሽ ሲሰጡ ተናግሯል። በዚህ ዙሪያ የተጠናቀረው ዘገባ ይቀጥላል።
በሰሜን ኢትዮጵያው ጦርነት ምክንያት ከልዩ ልዩ የትግራይ አካባቢዎች ተፈናቅለው በመቀለ ከተማ የተጠለሉ ተፈናቃዮች ዛሬ ረቡዕ ጥር 15 ቀን 2016 ዓ.ም ወደ ቀያቸው እንዲመለሱ የሚጠይቅ ሰልፍ አካሂደዋል። ከቃፍታ ሁመራ ወረዳ በአኸር ከተማ ተፈናቅለው በመቀለ ከተማ በሚገኝ የተፈናቃዮች ማዕከል ለረጅም ጊዜ በችግር ተጠልለው እንደሚገኙ ለአሜሪካ ድምጽ የገለጹት ወይዘሮ ድንቅ አብርሃ ሰልፍ የወጡት ወደሚናፍቁት ቀያቸው እንዲመለሱ ለመጠየቅ እንደሆነ አመልክተዋል።
ሰብ አዱ ኸይዱ ስርህ ይጽበል አለሁ ልመናሲ ምን ሰራ
እዚህ ያለው ተፈናቃይ ወደ ቀየው ተመልሶ ሰርቶ ማደር ይኖርበታል። ልመና አይጠቅመንም። መስራት እየቻል መለመኑ የሰው ፊት እንደሳት ነው የሚያቃጥለው። የሚበዛው ተፈናቃይ ሰራተኛ ነው። አርሶ ቀለቡን አያጣም። ቦዙ የለፋ ሾዎቹን ለመመገብ የሚችል ነው። ቀየው ግን ተወሮ እዚህ ቦዝኖ ተቀምጧል። እንዲመለስ መደረግ ይገባዋል።
ወደ ቀያቸው እስኪመለሱ ድረስ በቂ ሰብአዊ እርዳታ እንዲቀርብላቸው መጠየቅ ሌላው የሰልፉ ዓላማ እንደሆነ ወይዘሮ ድንቁ አክለው ተናግረዋል። ከማይጋባ ከተማ እንደተፈናቀሉ የተናገሩት አቶ አበራ መሰለ በበኩላቸው በተደጋጋሚ የሚቀርበው የተፈናቃዮች አቤቱታ ተገቢ ምላሽ ካልተሰጠው አለመረጋጋት ሊያስከትል እንደሚችል አስጠንቅቀዋል።
አባቶቻችን እንደቆየ ከሆነ መንግስት የሁሉ መንግስት ነው፣ የሁሉ አባት ነው። ይሄ መንግስት ግን የሁላችን አባት ነው ልላልችም። ምክንያቱም እኔን የመንግስት ባት እየቆረጥኩኝ የመንግስት ግብር እየከፈልኩኝ ራሴን በጉልበቴ ነው የሰራሁት ህንጻ ኃይለኛ ሲቀማኝ የኔ ወገኔ ነው ማለት አልችልም። ተስፋ ቆርጫለሁ። የነሱ መንግስት ነው እንጂ የኔ መንግስት ልለው አልችልም። የኔ መንግስት ከሆነ ከኔ ንብረት የወረሩ ወይም ነው ከኔ ድርጅት ያሉ ሰዎች አስለቅቆ እንደነበርኩት ወደ መናወሬ መልሼ ቤተሰቦች እያስተዳደርኩኝ ይህን ሁሉ ተፈናቃይ እየተሰቃየ ወደ ሰራበት ወደ አገሩ ወነበረበቱ ይመልሰው። የሁላችን መንግስት ይሁን። ፌደራል መንግስት ግዴታው ይወጣ፣ ተፈናቃዮች ይመልስ፣ የትግራይ ክልላዊ ጊዜያዊ መንግስትም ይመልሰን። ከፍቶናል፣ ረበናል፣ ተሰቃይተናል። እኛ ሰርተን ነው የምንበላ። ሰው እናሸግርም አንፈልግም። ወደ መረቤታችን ወደ ቤታችን።
ለሰልፈኞቹ ምላሽ የሰጡት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የተፈናቃዮቹ ጥያቄ የአስተዳደራቸውም እንደሆነ ጠቅሰው እልባት ሳያገኝ ችግራቸው በመራዘሙ ይቅርታ ጠይቀዋል።
ካብ ናይ ሰብ መነባብሮ ወፃይ ዝኾነ ስቃይን መከራን
ተፈናቃይ ወገኖች ሰው በህይወቱ ሊሸከመው ከሚችለው በላይ የከበደ የኑሮ ስቃይና መከራ እያሳለፉ እንደሚገኙ በሚገባ እንረዳለን። የመከራ ጊዜያችሁ እንዲያጥር የሚቻለንን ያህል እንሰራለን ከማለት በቀር የምላችሁ አይኖርም። አስቀድመን መስራት የሚገባንን ባለመስራታችን እንደ መንግስት መሪ እኔ ይቅርታ እጠይቃለሁ። ስቃያችሁ ስቃያችን ነው፣ መፈክራችሁም መፈክራችን ነው። ይህንኑ ከማስተጋባቱ ውጪ ሌላ ስራ አይኖረንም።
አቶ ጌታቸው አያይዘውም አስተዳደራቸው በዓለም አቀፍ በሀገርና በትግራይ ክልል ደረጃ ለተፈናቃዮች ጉዳይ ቅድሚያ ሰጥቶ ከመስራት ባሻገር በረሃብ ለሚሰቃዩ ዜጎችም ሰብአዊ እርዳታ እንዲቀርብላቸው ትኩረት ሰጥተው እንደሚሰሩ ቃል ገብተዋል።
እናመረበት ንምምላስ ግበር ምንቅስቃስ ክሳብ ዝዕወት
ወደ ቀያችሁ የመመለሱ ስራ እስከሚሳካ ድረስ በረሃብና በበሽታ የምትሰቃዩበት ሁኔታ እንዲያበቃ መንግስት በራሱ አቅም ከሚመድበው ገንዘብ በተጨማሪ ከእርዳታ ሰጪ ተቋማት ጋር በመተባበር ለመስራት የወሰንን መሆኑን አስታውቃለሁ።
በሺዎች የሚቆጠሩ ተፈናቃዮች በተሳተፉበት በዛሬው ሰልፍ የፕሪቶሪያው የሰላም ስምምነት በሙሉ ቃሉና መንፈሱ ይተግበር፣ ተፈናቃዮች ይመለሱ፣ በቂ ሰብአዊ እርዳታ ይቅረብ የሚሉና ሌሎች መፈክሮች ተስተጋብተዋል። ተመሳሳይ ሰልፎች በአድግራት፣ በአድዋ፣ በአክሱምና በሽረ እንዳስላሴ ከተሞች ከትናንት በስቲያ ሰኞ እንደተካሄደ መዘገባችን አይዘነጋም። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ተመልካቾቻችን ይህ የተላለፈው ዘገባ የተሰናዳው ጥር 15 ቀን ሮብለት መሆኑን ልናስታውስ እንወዳለን። በመቀጠል የምናልፈው ወደ እስራኤል ሐማስ ጉዳይ ነው። ቤተሰቦቻቸው የታገቱባቸው እስራኤላውያን አሁንም ቤተሰቦቻቸው እንዲመለሱላቸው በመማጸን ላይ ይገኛሉ። የአሜሪካ ድምጽ ዘጋቢዎች ያሰናዱትን ደረጀ ደስታ እንደሚከተል ያቀርበዋል።
የእስራኤላውያን ታጋቾች ቤተሰቦች አሁንም በሐማስ ታግተው ስለሚገኙ ቤተሰቦቻቸው ግንዛቤ ለማስጨበጥ በፓሲፊክ ሰሜናዊ ምዕራብ በምትገኘው ዋሽንግተን ውስጥ ወዳለው ምክራብ መጥተዋል። የ16 ዓመቷ ሀሬል ሻራቢ አባቷ በእገታ ወቅት ስለተገደለው ወንድሟ ዩሲ ሻራቢን ሐዘን በመቀመጣቸው የመጣችው ብቻዋን ነው። የታገቱት ሌላኛው አጎቷ ኤሊ እስካሁን በሕይወት ይኖራሉ የሚል ተስፋም አላት።
Our mission isn't done yet. We have to bring Ellie home and Yossi's corpse home.
ተልኳችን ገና ያላለቀ መስሎ ይሰማኛል። የምንቀብረው እንኳን ነገር እንዲኖረን የኤሊና የኢንሱሊን አስከሬን ወደ ቤት ማምጣት አለብን። በወጉ ያደረግነው የቀብር ስነ ስርዓት እንኳን አልነበረንም፣ ምክንያቱም የሚቀበር ነገር የለም።
የሮሚ ኮሆን መንታ ወንድም ናምሩድ ኮሆንም ታፍኗል። ሰዎች እንደ አውሮፓ አቆጣጠር ጥቅምት 7 በተፈጸመው የሐማስ ጥቃት ታግተው ስለተወሰዱ ሰዎች መርሳት መጀመራቸው ያስፈራታል።
ሰዎች ስለታጋቾች በበቂ ሁኔታ አይናገሩም። አንዳንዶች እንደውም ዘንግተውታል። ማለቴ አሁን 3 ወር ተኩል ሆኖታል። ለአንዳንድ ሰዎች ያረጀ ዜና ነው። ለኛ ግን በየቀኑ ይሰማናል፣ በየሰከንዱ።
እሷና አባቷ ይሁዳ ኮሆን የታጋቾች ቤተሰቦች ከእስራኤል ውጪ ያሉ ሁለቱንም የጥላቻና የድጋፍ አይነቶች አይተዋል። ነገር ግን በቂ እርምጃ አልተወሰደም ይላሉ። ይሁዳ ኮሆን እንዲህ ይላሉ።
Our government is more focused on fighting, which as we see and after 107 days it's not bringing
መንግስታችን የበለጠ ትኩረት ያደረገው በውጊያው ላይ ነው። እንደምናየው ከ107 ቀናት በኋላ የምንወዳቸው ወገኖቻችንን እያስመለሰልን አይደለም።
በህዳር ወር በተካሄደው የተኩስ አቁም ስምምነት በሐማስ ከእስራኤል ከታፈኑት መካከል ከ100 በላይ የሚደርሱ ንጹሃን ዜጎች በፍልስጤም እስረኞች ልውውጥ ተለቀዋል። ከዚያ ወዲህ ግን የተለቀቁ ምንም የሉም። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ባለፈው እሁድ በሰጡት መግለጫ ሐማስ በጋዛ ስጋት መሆኑን እስካላቆመ ድረስ ጦርነቱ እንደሚቀጥል ዝተዋል።
ታጋቾቻችንን ለማስፈታት ሐማስ ጦርነቱን እንዲያበቃ፣ ኃይላችንን ከጋዛ እንዲወጣ፣ የኑክባ ወይም የሐማስ ንዑስ ክፍል ነፍሰ ገዳዮችና አስገድዶ ደፋሪዎች እንዲፈቱና ሐማስ ሳይነካ እንዲቀጥል ይጠይቃል። በዚህ ተስማማን ማለት ተዋጊዎቻችን የወደቁት በከንቱ ነው ማለት ነው።
የተለያዩ ታጋቾች ቤተሰቦች የዩናይትድ ስቴትስ የህግ አውጪ አካላት ታጋቾቹ እንዲፈቱ የበለጠ ፖለቲካዊ ጫና እንዲያሳድጉ ተስፋ በማድረግ ባለፈው ሳምንት ዋሽንግተን ውስጥ ግፊት አድርገዋል። የተፈቱት ታጋቾችም ከደረሰባቸው ሰቆቃ የማገገም ፈውሱ ገና አልተጀመረም። አንዳንዶቹ የሚመለሱበት ቤት የላቸውም። ሌሎች አሁንም በእስር ላይ የሚገኙትን መፈታት ይጠብቃሉ ወይም ስለተገደሉት ያዝናሉ። ሜራቭ ራቪቭ 3 ዘመዶቿ ባለፈው ህዳር ተለቀዋል። የ79 ዓመት አጎቷ አብርሃም ሙንደር ግን አሁንም በጋዛ እንደታገቱ ነው።
ሩቲ ኦሃድ and Karen came back
ሩቲ ኦሃድ ሙንዱር ዚቺሪ እና ከረን ሙንዱር ተመልሰዋል። ከ49 ቀናት በኋላ ተፈተዋል። አጎታችን አብርሃም ግን አሁንም እንደታገተ ነው።
ታጋቾቹ ከሌሎች 135 ሰዎች ጋር በሐማስ እጅ ከወደቁ 4 ወር ሊሞላው የተቃረበ ቢሆንም ቤተሰቦቻቸው ግን እስካሁን ስለ ሁኔታው ምንም የሚያውቁት ነገር የለም።
የተከበራችሁ ተመልካቾቻችን ለዕለቱ የያዝነው የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። አብራችሁን ስላመሻችሁ አብዝተን እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስና አብረናችሁ ነበር። አስተያየት ወይ ጥያቄ ቢኖራችሁ የፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቪኦኤ ብላችሁ አድርሱን። ሰላም ጤና ይስጥልን። ደህና ደሩ።